ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። አስቀድመን ወደ ባህር ዳር እናቀናለን። በዚያ የማይተዋወቁ ሰዎች እንዲህ በዓመት በዓል ዋዜማና በዓመት በዓል ሰሞን በፍጥነት ወዳጅነት መስርተው የቅርጫ ማህበር የሚገቡበት ልዩ ገበያ ይገኛል። ገበያውን በተመለከተ አስቴር መስጋናው ቀጣዩን ዘገባ አሰናድታለች።
ይህ ባህር ዳር ከተማ የሚገኘው ሰባታሚት የሚባለው የእንስሳት ገበያ ነው። ቦታው መገበያያ ብቻ አይደለም። ከመሸጥና ከመግዛት ባለፈ ፍቅር፣ መተማመንና መከባበር ጎልቶ የሚታይበት ነው። የዚህን ገበያ የአንድ ቀን ውሎ ልናስቃኛችሁ ወደድ። አቶ አእምሮ ወርቄ ገበያ መሀል ቆመው ቅርጫ የሚካፈላቸውን ሰው ይጠብቃሉ። ሰዎች እየመጡ ይጠይቃሉ። ከነዚህ ውስጥ ወይዘሮ ገበያነሽ አለም አንዷ ናቸው። ከእናቱ አእምሮ ጋር ቅርጫ ለመካፈል ተስማምተው ገንዘባቸውን ከፈሉ። ልብ በሉ፣ እነዚህ ሰዎች አንድ ከተማ ቢኖሩም ዛሬ ነው ገበያ ያስተዋወቃቸው። ልክ እንደ ወይዘሮ ገበያነሽ ሁሉ ገንዘባቸውን ይዘው ወደ ገበያ የወጡ የማይተዋወቁ ሰዎች ተዋውቀው ገንዘባቸውን ለተመረጡ ሰዎች እየሰጡ አገኘናቸው። እዚህ ገበያ ቅርጫ የሚገባ ሰው የበሬ ስጋ ፈልጎ የመጣ በሬ ለመግዛት ከተሰበሰቡ ሰዎች ጋር ይቀላቀላል። አይ የላም ስጋ ነው የሚፈልግ ካለም ቢጤዎቹን ይፈልጋል። ኪሱንም በዛው ይወስናል ማለት ነው።
አንደኛው ላም ሲል ሌላኛው በሬ ሊል ይችላል። መጀመሪያኛ ብዙ ከማዋጣታችን በፊት ፍላጎታችን ተጠያይቀን ነው።
በምርጫቸው የተሰባሰቡ ሰዎች ብር ካዋጡ በኋላ ከብት ለመግዛት ወደ ከብት ገበያው የሚሄዱት የተመረጡ ወንዶች ብቻ ሲሆኑ ሴቶችና አቅመ ደካሞች እዚሁ ይቀራሉ። እነ ወይዘሮ ገበያነሽም ስልክ ከተቀያየሩ በኋላ እዚሁ እየጠበቁ ነው። እኛ ግን የካሜራችንን እይታ በሌሎች ላይ አሳርፈን ገንዘባቸውን ሰጥተው የሚጠብቁ ሴቶችን አገኘን። ከነዚህ ውስጥ ወይዘሮ ፍቅር ተጀንበር አንዷ ናት።
ለመጀመሪያ ጊዜ ነው የመጣሁት እዚህ ሰባታሚት። ቄራ ስጋ ፈልገን ከጓደኛዬ ጋር ለመጀመሪያ ጊዜ ማየትን ፈልጌ እንዲሁም ስጋ ለመግዛት ነው የመጣሁት። ማለት አብሮ መብላቱን አብሮ የሆነ ነገር ተካፍሎ እንዳጥኑ ሰው ገዝቶ መብላቱ ጥሩ መልካም ነገሩን ተረድቻለሁ። ደስ የሚል ስሜት ይፈጥራል። በመሰረቱ ይሄ እዚህ አካባቢ ላይ ያለውን ነገር ግሪን ላይት ያሳያል። በቃ ከብቶቹ ማየቱ በራሱ በጣም በርካታ ቁጥር ያላቸው እንስሳቶች አሉ። እነዚህም ማየቱ ሰው በጋራ እንዳጥኑ ገዝቶ በጋራ መከፋፈሉ የጥሩ ነገሩ ነው። ከንጽህና ባሻገር
መተማመኑ
ደስ የሚል ነገር ነው። እኔም አሁን ምንድን ያደረኩት አስር አምስት ስድስቱ ነን የሆነ ብር አዋጡ ተባል አዋጠን ሰጠን። ገዝተው እንግዲህ መርጠው አርደው የሚደርሰን ድርሻ እስኪሰጥ እየጠበቅኩ ነው። አምኜ ነው በቃ የሚሰጡ የሚን ተቀብዬ ለመሄድ
አለፍ ስንልም ቅርጫ የሚካፈሉ ሰዎችን አገኘን። አስተያየታቸውንም ጠየቅን።
በቃ እንግዲህ እዚህ አካባቢ ጥሩ ባህል ምንድን ነው? ገበያ ዳር ይመጣል፣ ሰው ይገናኛል፣ ይሰበሰባል ገንዘብ። በዚህን ያህል ልንገዛ እንችላለን የሚል ግምት ያወጣል። ገበያ ይገባል፣ ይገዛል፣ ያርዳል፣ ይከፋፈላል። እና በጣም ቆንጆ ባህል ነው።
ሰዎቹን ያውቋቸዋል።
ምን ተዋውቅም፣ በአጋጣሚ ልንገናኝ እንችላለን።
እንደው የሚገርምሽ እኛ ከአርባ ዓመት በላይ ነው እዚህ የተቀመጡት። ከአርባ ዓመት በላይ እዚህ ሀገር እናላቸው አንተዋወቅም። በየቀበሌ ሆነን ያለ እዚህ እንተዋወቃለን፣ እዚህ እንደራጃለን። ተደራጅተን አሁን ቅድም እንደተባለው ለአንዱ ሰው ትልቅ ሰው ነው ለምንለው ሰው እንሰጠዋለን። ይሄዳሉ፣ የተወሰኑ ሰዎች ይገዛሉ፣ የተወሰኑ ይቀመጣሉ። ቁጭ ብለን እንመጣለን፣ እንከፋፈላለን። እና ባህር ዳር ልዩ የሚያደርገው ልብ አድርጊ፣ ከየትኛውም ቀበሌ መጥተው ተገናኝተው አንድ ላይ ስጋ ተቀራምተው ወደ ቤታቸው መሄድ መቻል። እምነት በእያንዳንዱ ሰው እምነት እዚህ የመጣው ሰው ስጋ ሊገዛ የመጣ ሰው ያጭበረብረኛል፣ ገንዘቤን ይወስደኛል የምትይው ነገር
የለም።
ከእንስሳት ገበያው ፊት ለፊት በጣም ሰፊ ግቢ ያለው ትልቅ ህንፃ ተመለከተ። የአካባቢው ከብት አራጆች እንደነገሩን የባህር ዳር ከተማ አስተዳደር አስገንብቶ ግን ደግሞ ዘግቶ ያስቀምጠው ዘመናዊ ቄራ ነው አሉን። 150 አባላት ያሉት እርግት በጋራ የእንስሳት እርዳታ አገልግሎት ህብረት ስራ ማህበር ጸሐፊ ተስፋዬ መልካሙ ያለውን ችግር እንዲህ አካፈለን።
እንደምታው ቄራ አገልግሎት እንሰጣቸዋለን ቦታ እንሰጣቸዋለን አሉ። ቦታ አልተሰጠንም ነው ያያይሽ ነው የሚታረደበት። ለተጠቃሚውም አሁን የሚመገበው ስጋ ጥራቱን የጠበቀና ጤንነቱ የተጠበቀ አይደለም። ስለዚህ የምንድነው የከተማ አስተዳደሩ የሚሆን የምን እንደሆነ ችግሩን አላወቀ ነው እኛ። ምክንያቱም ቄራ አለ የተዘጋጀ ይባላል። እዛ ውጭ ደግሞ አሁን እየተደራጃችሁ ቦታ ይሰጣችኋል ጤንነቱ የተጠበቀ ስጋ ለህብረተሰቡ ታቀርባላችሁ ተባል የተገበረልን የለም።
እዛ ፊት ለፊት ላይ እዚሁ አካባቢ ላይ በቅርብ ርቀት ላይ የባህር ዳር ከተማ ቄራ እየሰራው ቤት አለ። ነገር ግን ስራ ላይ አልዋለም። እንዲሁም ደግሞ ከተማ አስተዳደሩ ያደራጃቸው ህጋዊ የሆኑ አራጆች አሉ። እነዚህ አራጆች ከፍተኛ የሆነ ቅሬታ አላቸው። ተደራጅተዋል። ነገር ግን ምቹ የሆነ የማረጃ ስፍራው ስራ ላይ መዋል ስላልቻለ በጣም እየተጉላሉ እየተቸገሩ እንደሆነ አስተያየት እየሰጡ ነበረ። ስለዚህ የባህር ዳር ከተማ አስተዳደር ይህንን አፋጣኝ ምላሽ መስጠት አለበት ብዬ አስተያየት መስጠት እፈልጋለሁ።
ስርቆት የማይታሰብበት መተማመን የነገሰበት 7 ዓመት የእንስሳት ገበያን ዙረን ተዘዋዙረን ከጨረስን በኋላ ቀድሞ ቀጠሮ አስይዘናቸው የነበሩ ሰዎች ጋር ሄድን። አርደው ቅርጫ ሲከፋፈሉ ደረስን።
ዛሬ አየሻቸው በሙሉ እኔ ወንድም እህቶች ቤተሰቦች ነገ የሚሆኑ ረለሽ ፈጥረን ነው ምንለያየ ደስ የሚል እንትን አፕሮች ነው ምታ ይሄ ለአንድ ነት ትልቅ አስተዋጽኦ አለ። እንደ ካልቸር ዲቨሎፕ መደረግ ያለ ብዬ ነው የማስበው በእኔ ጋቱ ከዚህ በፊት የነበሩ አንድነት የሚሰሩ ስራዎች የገበያም ሆነ በአጠቃላይ በማህበረሰቡ ዘንድ ይሄ ነገር የለም እየጠፋ የመጣ ትልቅ አስተዋጽኦ ነው ይሄ ነው። ስለዚህ ለአንድነት ምንም ትልቅ አስተዋጽኦ እንዳለ
ከዚህ በፊት የነበረው ደግሞ በአካባቢ እንነጋገራለን 5-4 ሆነን 6 ሆነን ሰፈር ላይ ወስደን እናርድ ነበር። አሁን ደግሞ ከዚያው ባለው ነገር ምክንያቱም እዚያ ላይ ሰፈር ላይ ወስደን የምናርደው አንደኛው አቅም ላይኖረው ይችላል። ሌላው የማረጃው ቦታ በራሱ በሽራ ነው። ማረጃ ከዚህ የተዘጋጀ ስላለ ወስዶ ሌላ ቦታ አካባቢ ከዚህ ቦታ ላይ ማረዱ የተሻለ ነው።
እነዚህ ገበያው ያስተዋወቃቸው ሰዎች ትውውቃቸውን የሚያዳብሩበት ስነ ስርዓትም እንዳላቸው ተነገረን። ያም ምላስ ሰንበር መትረው በሚጥሚጣ ጣጥቀሰው የሚጎራረሱበት የባህር ዳር ከተማ አስተዳደር ዘግቶ ያስቀመጠው ዘመናዊ ቄራ አገልግሎት መቼ ሊሰጥ ነው በማለት የባህር ዳር ከተማ ከንቲባ ጽፈት ቤት ኃላፊን አቶ ፍታ ንግስት በዛብህን ጠየቅናቸው።
ወጃ በከተማ አስተዳደር ከዘመናዊ ቄራ በተጨማሪ የተገነቡት የቄራዎች ላይ አንደኛ አሁን የእርድ ማረጃ ወይም የከብት ማንጠልጠያ ኤሌክትሮሜካኒካል ማሽን የለውም፣ ማኑዋል። ይህንን አሁን አንድ ግብረሰናይ ድርጅት ጋር በመነጋገር ልጆቹ ወደ ማህበር በጥቃቅና አነስተኛ ነው የተደራጁት፣ ወደ ማህበር ተቀይረው ካለው እንትን እኔ በዚህ በኢንቫይሮንመንታል ወይም ደግሞ በአካባቢ ጽዳትና ልማት ላይ የምሰራ ስለሆነ አግዛለሁ ያለ ድርጅት አለ። አሁን ቀርቦ እሱነን እኔ መሰረተ ልማቱን ላሟላው የእርዳ አገልግሎቱ የተሻለ ሆኖ የሚፈጸምበት ሁኔታ ይመቻች የሚል አነጋግሮናል። እኛም እየተነጋገርንበትና በቀጥታ ተረክቦ መሰረተ ልማቱን በተለይ
ለዘመናት አብሮ የኖረ ፍቅር፣ መተሳሰብ፣ መተማመን ያየንበት የባህር ዳሩ 7 ዓመት የእንስሳት ገበያ ከትላንቱ የዘለቀ ባህልና ማህበረሰብ አኗኗር ዘይቤ ያየንበት መስታወታችን ነው። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። ስሜትን ጠንቅቆ የማወቅ የመግራትና የሌሎችንም በቅጡ የመረዳት በወጉ የማስተናገድ ክህሎት ኢሞሽናል ኢንተለጀንስ በሚለው እንግሊዝኛ መጠሪያው ይታወቃል። ይህን ክህሎት ማዳበር ከሰዎች ጋር በሚኖረን ተግባቦት፣ በስራ ቦታና በቤተሰባዊ ህይወት ብሎም በሌሎች ማህበራዊ ግንኙነቶች ጭምር ለስኬት እንድንበቃ የሚያግዘን መሆኑ በባለሙያዎች ይታመናል። የክህሎቱን ፋይዳና የጠቀሜታ የሚያስረዱን ባለሙያ ጋብዘናል። ባለሙያው ዶክተር ሳሙኤል ወልዴ ናቸው። ዶክተር ሳሙኤል በግራንድ ካኒየን ዩኒቨርሲቲ የህክምና መምህርና ደራሲም ናቸው። አሉላ ከበደን ያነጋግራቸው።
አንድ ሰው በትክክል የሚያየው ወይም በውል ለይተው ማየት የሚችለው በልቡ ነው። አስፈላጊ ወይም ወሳኝ ነገሮች ከወትሮው እይታ የተሰወሩ ናቸው ሲል ጻፈ ፈረንሳዊው ደራሲ ገጣሚና ጋዜጠኛ፣ በሌሎች ስራዎችም ይታወቃል አንቷን ደ ሳንት ኤግዙፔሪ። አንዳንድ ነገሮች ከአእምሯችን የላቀ የማሰብ ችሎታ በላይ ለልባችን ለጥልቁ ስሜታችን ቅርብ ናቸው እንደማለት። ዶክተር ሳሙኤል ወደ እርሶ ልምጣ። ለዛሬው ሐኪሙን ይጠይቁ ፕሮግራማችን ትኩረት መንደርደሪያ ያልኩት ነበር ያስቀደምኩት። በእንግሊዝኛው አጠራር ኢሞሽናል ኢንተለጀንስ በአጽሮቱ ኢኪው በሚል መጠሪያ የሚታወቀው የስሜት ልህቀት ወይም ስሜትን በቅጡ በማወቅና በመግራት የመጠበብ ክህሎትና በአእምሯችን ጤና ላይ ያለውን አንድምታ ነው የሚመለከተው። ምንነቱን ከማወቅ ብንነሳ ለመሆኑ ይሄ ብዙ የተነገረለት ነገር ግን አሁንም በአመዛኙ የማይታወቅ ኢሞሽናል ኢንተለጀንስ ምንድን ነው?
የዓለምን ባለሙያዎች አትኩሮት የሳበ መጽሐፍ የወጣው በ1995 አውሮፓን አቆጣጠር ዳንኤል ጎልማን የሚባል በጊዜው የሃርቫርድ ፕሮፌሰር የነበረው ሰው ኢሞሽናል ኢንተሊጀንስ የሚለውን መጽሐፍ ጽፎ አስነበበ። ከዛ ጥያቄ ውይይቱ ፍለጋው ሙከራው የበዛ መጣ እና በዋናነት ይህ ኢሞሽናል ኢንተሊጀንስ የሚንካካው የአንድ ሰው የስሜት በከፍታ የሚገለጥባቸው መንገዶች መናገሩ ይቀላል ምን እንደሆኑ እና አራት አቅጣጫዎችን ያካለለ ነው። ራስን የመግዛት ችሎታ፣ ራስን የማወቅ ችሎታ፣ እንደዚህም ደግሞ በማህበረሰባዊ አግባቦች ላይ ከፍተኛ ተጽዕኖ የማምጣት ችሎታ፣ በግንኙነቶች ላይ የሚገለጽ ጥበብና ውጤት ነው። ራስን ማወቅ ምንድን ነው? ራስን መግዛት ምንድን ነው የሚለው ስናል ስሜት ግብታዊነትን የሚገሩ ሰዎች ከውስጥ የሚወጣውን ግለት መግራት የሚችሉ ሰዎች በዚህ በስሜት ምህቀት ውስጥ ከፍተኛ ቦታ ያገኙ ሰዎች ናቸው። ይሄ በጣም አስፈላጊ ነው። ብዙ ጊዜ የስሜት መነሳሳ ብዙ የሚያዘው ከቁጣም ጋር ከንዴትም ጋር አንዳንዴም ከደስታ ውስጥ የሚፈልቁ ሰዎችን ወደ ግብታዊነት የሚከቱ ስሜቶችን የሚገዙ ሰዎች እነዛ ሰዎች አዋቂዎች ናቸው። እንደገና ራስን በማወቅ ነው የኢሞሽናል ኢንተሊጀንስ ውስጥ የሚተላለፉ ወራጩ የሚስመጠንቁ ማንነቶችን ጉድለታማነትንም ሊሆን ይችላል ወይም የራስን ጉድለታ የማወቅ ይሄ ብላይንድ ስፖት የሚባለው ነገር ሁላችንም አለን እና ያ የኔ ጉድለቴ ምንድን ነው? ይህን ጉድለቴ ደግሞ በሌላው ጉልበት መሸፈን የምፈልግበት አቅጣጫ የትኛውን ብሎ ሙላታቸውን ጉድለታቸውንም የሚያውቁ ሰዎች የስሜት ልህቀት ወይንም በስሜታቸው ላይ የተጠበሩ ሰዎች ናቸው። እንደዚህም ደግሞ የሶሻል አዌርነስ የማህበረሰባዊ እውቀታቸው፣ የሌሎችን ስሜት የመካፈል አቅማቸው፣ ሌሎችን የማንበብና የመረዳት ችሎታቸው እነዚህን ሰዎች በስሜት ጉዳይ ላይ የተራቀቁ ወይም የተጠበሩ ተግባቦት ኤሪያ ላይ በማህበረሰባዊ ተራክቦች ላይ እንደዚህም በግንኙነቶች ከፍተኛ ቦታ ያላቸው ተደርገው እንዲወሰዱ ያደርጋቸው የሌሎችን ተቀብለው የእነሱን ሰጥተው በተዋጣ ሀሳብ የተለቀና የገነነ ነገር መገንባት የሚችሉና የሚያስችሉ ሰዎች የሚገለጡባቸው ነው።
መልካም። ዶክተር ሳሙኤል ለመሆኑ ይህ የስሜት ልህቀት ስሜትን በእጅጉ የመቆጣጠርና ራስን የመግዛት ክህሎት ከአእምሮ ጤና ጋር እንደምን ተገናኘ? እንዴትስ ነው መጓደሉ ፈተና መኖሩ ደግሞ ለአእምሮ ጤና ትሩፋት የመሆኑ ምስጢር?
በመጀመሪያ ሁላችንም እንደ ሰዎች በስሜታችን ልንጠነቅ እንደምንችል ማወቅ አለብን። በተለይም ይህንን ነገር የሚያካሂደው የአንጎላችን ክፍል አሜግዳላ የሚባለው ስሜትን በሚመለከት ፍርሃትን፣ ድንጋጤ፣ አደጋን የሚመለከቱ እና በዛ ዙሪያ የሚያጠነጥሩ ስሜቶችን እንደ ወፍጮ የሚያጣራው ትንሽ ኦቾሎኒ የምታክለው የአንጎላችን ክፍል ብዙ ጊዜ አደገኛ ሁኔታ በሆነም በሚመስል ሁኔታ ውስጥ ሌላውን የአንጎላችን ክፍል በተለዩ የፊት ለፊቱ ፎንቶሎብን የሚያመዛዝነው በቆይታ ነገሮች ለማድረግ ራስን በመምከር ጊዜን በመጠየቅ በጥበብና በጥንቃቄ ውሳኔ እንድንሰጥ የሚያደርገን የአእምሮ ክፍል ኦቨርራይድ በማድረግ በማለፍ ስሜታዊና ግብታዊነትን ወደ መሸሽና ወደ መሮጥ አይነት ሁኔታ ውስጥ እንድንገባ እንደሚያደርገን ስትረስ ባለበት ሁኔታ ድንጋጤ አደጋ ባለበት ሰዎች በስሜት ተጠልፈው የማይሆን ነገር ለማድረግና ለማለት እንደምንችል ይሄ ማንነት ዝንባሌ እንዳለ ኢሞሽናል ኢንተሊጀንስን ከአምሮ ጤና ምስላ ያለው ሌላው ግን ብዙ ጊዜ በስሜት ለቀት የተካሉ ሰዎች ራሳቸውን ስለሚያውቁ ስሜታቸውን ቀድሞ ስለሚያውቁ ስለሚገነዘቡ እነዛ ነገሮች በፍጥነት ለማስታገስ እና ምላሽ ለመስጠት ይችላሉ። ስሜቶቻችን በዛ ፍጥነት ምን እንደሚያስፈልገን የሚነግሩን መልክተኞች ናቸው። ብዙ ጊዜ የሚመጣን የሚሰማን ስሜት ረጠን ወይም ልብ ብለን አለመያዝ ወደ አደጋ ውስጥ ነው የሚከተው እና እንደዚሁ ሁሉም ስሜት መጥፎ ነው ማለት ባይቻልም ስሜቶቻችንን በጊዜው ምን እንደሚያስፈልገን ዋናው ነገር እንደሆነ ይነግሩናል። ከሰማናቸው ካልሰማናቸው ግን ከዛ ስሜት ተነስቶ ወደ ቁጣ ውስጥ መግባት ይቻላል። ባይገባ ነገር ውስጥ መግባት ይቻላል። እና ከዚህ የተነሳ ድግግሞሽ በሆነ ቁጥር እነዚህ አይነት ሁኔታዎች ከአእምሮ ጤና ጋር ከመዛባት ጋር ይያያዛሉ። እኔ ለሰዎች አደጋ ከሆንኩኝ፣ ቁጠኛ ከሆንኩኝ፣ እንደዚሁም በማህበረሰባዊ ኑሮ ላይ የሚጨምር ሳህን መቀነስ ከሆንኩኝ ሰዎች ያገለሉኛል። ከመገለል እየተነሳ ወደ ውስጥ ማደግ ጀምራለሁ ማለት ነው። ራሴ መሰብሰብ ጀምራለሁ። ይሄ ደግሞ ዝም ብሎ የሚቀር አይደለም። ያለኝን በራስ መተማመን እያላሸጠው ይሄዳል። ራሴ ልንጠይቅ እንዳዘን እንድተክዝ ያደርጋል። ከዛም እየጨመረ ሲሄድ ያ ወደ ድባቴ ወደ ጭንቀት ውስጥ ይከታል። እንደዚህ እየተቀጣጠለ ለማገስ ሲባል ወደ አልተገባ የሱስ መጠመር ውስጥ ይከታል። ሰንሰለቱ እየተቀጣጠለ ህይወትንም ጥያቄ ውስጥ የሚከት ነገር ውስጥ እስከ መግባት ይኬዳል ማለት ነው። የሚያመጣው ውድቀት ከፍተኛ ነው እና በአእምሮ ጤናም ላይ የሚያስከትለው ጠባሳ እና እንደዚሁም ደግሞ አደጋ ከፍታ የሚሰጠው ቦታ ይሆናል ማለት ነው።
ዶክተር ሳሙኤል ወልዴ የነርቭና የህክምና ስነ ልቦና አዋቂ እንዲሁም የህክምና መምህርና ደራሲ በእንግሊዝኛው አጠራር ኢሞሽናል ኢንተለጀንስ በመባል የሚታወቀው በስሜት ጉዳይ የመጠበብ ራስን የመግራት ክህሎት ወይም የስሜት ልህቀት በተለይ በአእምሮ ጤና ላይ ያለውን አንድምታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ሆኑ ነበር የአፍሪካን ምግብና የአሜሪካን ጃዝ።
የሰማችኋቸው ወይዘሮ ነጻነት አለማየሁን ነው። በቅርቡ ከዚህ ዓለም የተለዩት በሳን ፍራንሲስኮ ከተማ የጃዝ ሙዚቃን ዳግም ያነቁ ስለመሆናቸው የሚነገርላቸው አቶ አጎናፍር ሽፈራው ባለቤት ናቸው። የአቶ አጎናፍርን ኪናዊና ማህበራዊ አበርክቶት በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከአንድ የስነ ጥበብ ባለሙያ ጋር እንተዋውቃለን። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት የተመረቀው ሳሌ ተሰማ ተምትሜ ያለፉት 15 ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር ላይ አድርጓል። ሳሌ ተሰማ በኢትዮጵያና በተለያዩ ሀገሮች ተዘዋውሮ ስራዎቹን ያቀረበ ሲሆን በዋናነትም በሰዎች ቁመት ልክ የሰራው የቡና ቅርጽ በካታር የቅርስ ማዕከል በሚካሄድ ትዕይንት አካል በመሆን እስከ መጪው መጋቢት ድረስ ለእይታ ክፍት እንደሚሆን ተነግሯል። ከሰዓሊ ተሰማ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ፣ እንዲሁም በአጭሩ ደግሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቅል።
እሺ፣ በጣም አመሰግናቸዋለሁ እንግዳቸው አድርጎ ስለጋበዛችሁኝ። ስሜ ተሰማ ተምትሜ ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለትዳርና የአራት ልጆች አባት፣ ልዩ ሙያ ስዕል ስነ ከአዲስ አበባ ስነ ጥበት ውጤት በስዕል ተመረቀ። ላለፉት 18 ዓመት ግን በአቪዬሽን ፊልድ ላይ ነው እየሰራ የምገኘው። አሁን ምኖርበት ሀገር ካታር ዶሃ ውስጥ ነው ምኖረው።
እሺ፣ እስቲ የት ስራዎችን አሳይተሃል? ከሳን ጀምር።
አሁን እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን ያው በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬዳዋ፣ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ፣ ደግሞ እዚህ ካታር ውስጥ ደግሞ የአመቱ የሚዘጋጅ የተለያየ ዓለም አቀፍ ሴሌክሽኖች አለ። እዛ ላይ በብራንድ አምባሳደርነት እንዲሁም እድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ኦልሞስት ከተመረቁኝ ከሀያ ዓመታት ብላ አልፎትኛል። በዚህ ሀያ ዓመታት ውስጥ በርካታ ሀገራት በማሳየት አቅም ችለውን እያረኩን ያለው።
ወደ ስዕል ስራ እንዴት ገባ? ስዕል ጥሬ ነው የሚለውን ነገር እንዴት ነው ያወቅከው?
እንግዲህ ሳሊ ደግሞ ያው በመወያነኝ ጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ እየጫርን ከዛ ቀ በመቅጠል ቤተክርስቲያን ውስጥ በሰንበት ትምህርት ባሳለፍንበት እውነት ውስጥ አበባ ስሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስን በኋላ አዲስ አበባ ስነ ጥበብ ዲዛይን ትምህርት ቤት በመግባት ሙያው ማደግ ትችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ቁምስ በመሳል በዘመ አድርጎ ነው ወደ ኮሌጅ ደረጃ ስፔሻል አድርጌው አሁን ደግሞ ከምሰራ ስራ ፊልድ ኦፍ አቪዬሽን ከሆነ ለጎን በመስራት ላይ ይገኛል ማለት ነው።
እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው?
እዚህ አንድ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ ይህ ሙያ የሚገርምሽ የኢትዮጵያ አየር መንገድ ክብር ይግባው እና ለአምስት ዓመታት አገልግየዋለሁ እና ከሰባ ዓመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ የስነ ጥበብ ዲዛይን ትምህርት ቤት ነው የሚቀጥረ የነበረው ለሰባ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት እና በፈረንጆች 2003 ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው እና አምስት ዓመታት አገለገለ እና ያው ቀጥሎም 2008 ደግሞ ጀምሮ እስካሁኑ 2023 አሁን 24 ካታ ኤርዌይስ ውስጥ ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መምሳ አንደኛ እግዚአብሔር ፈቃድ በመቀጠል እጅግ ማክብራት የልጆች እናት ከበስተባለ የተወዘረ ለምን በላይነ የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራዬ ጎን ስል እንደ መዝናኛ ነው። በቃ ልክ አንድ ሰው ምን የሚስራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ የረፍት ሰዓት አለኝ። በና የረፍት ሰዓቶች ነው እነኝ ስራዎች የሚሰራው። ሰዓቶችን በአግባቡ መጠቀም የቤተሰብ ሰዓት አለ፣ የራስ ሰዓት አለ፣ የሀገር ሰዓት አለ፣ የሃይማኖት ደግሞ ሰዓት አለ። እነኝ ያው የአእምሮ ነጻነት ሲኖር ያው መስራት ምችው ነገር አለ እና ትልቁን ድርሻ የክብርት ባለቤት ዘረለም ነው ማለት ይችላል።
ከዚህ ቀደም አንድ የሰጠኸው ቃለ መጠይቅ ላይ እንደ መምህር ሆነህ አይቻለሁ እና በካታር የስዕል ስልጠና ትሰጣለህ እንዴ?
ካታር ውስጥ የካታር ኢንተርናሽናል ስኩል አለ ለኢትዮጵያውያን ማለት ነው እና አራቱን ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና አመጣጥ ላይ በህዳሴው ግድብ ላይ ስለ አድዋ ያንን ወርክሾፕ በመስጠት እነ ህጻናት ከሀገራቸው ርቀት ቢሆኑ ግን እንደ ሳሌ እንደ ኢትዮጵያ ደግሞ ኃላፊነት አለብኝ በማሰብ እዚህ ካታር ብቻ አይደል በምጓዝባቸው ሀገራት በተለይ በትውልድ ላይ ስለ ማንነታቸው መሰል ነገሮች በመስራት እገኛ በመሆኑም እዚህ ካታር በሚገኝ ኢንተርናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ እና ኢትዮጵያ ኤምባሲ ጋር በመሆን ኢትዮጵያውያን ይማሩበታል። ስለዚህ ልጅ ህጻናት ከሀገራቸው ስራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ እኛን ህጻናቶችን የማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያል ማለት ነው።
አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስዕሎች ላይ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና ስታችሁም አለ። እስቲ ስለሱ ነገር ንገረኝ። እነዚህ ከቡና ጋር የተያዘው ነገር ምንድን ነው? የት ደርሷል?
ቡና እንግዲህ ያው የኛ ኢትዮጵያ በራኛ እንግዲህ የኢትዮጵያ ውስጥ የሰሩ መዛ በገኘ ተወደ ከተባሉ አንዱ ባሻገር ቡናችን ነው እና ይህን ነገር ቡና ደግሞ እኛ የማስተዋወቅ ኃላፊነት አለ። ቡና ብቻ የማይጠጣ ሰው የለም። በጣም ሀገር ስንትራብል ስናደግ እና ለቡና ደግሞ መጠጫ ምክንያት የሆነች ኢትዮጵያ ነች እና ግን ዛሬ 2023 ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታ ለስድስት ወራት ክፍቶ ነው። ከኤክስፖ በፊት ግን ዓለም አቀፍ ኤግዚቢሽን ከናወን ነበርና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበር የኤክስፖ ፓርት ነበር እና ምን ከግብርና ጋር ለምንላ እያያዘው ስል ስለዚህ ላይ በውስጤ ሁሉም የሚያስቆጭ ነገር አለ። እኛ የቡናው ባለቤት ሆነ በርካታች ነው እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን በግል ትልቅ የኔን ቁመት ሊያክል የሚችል የቡና ስካልፕቸር ቦቃ ቀርብኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው። የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድቦርድ ነው የሰራሁት። ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስላል ማለት
ነው። መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ይሆናል የተባለው?
አሁን ቃል የተገባልኝ ኖቨምበር 25-30 በነበረ ትልቅ ዓለም አቀፍ ስዕል ኤግዚቢሽን ላይ ቀርቦ ነበር ይህ ስዕል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ፣ በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና ያን ፓቪሊዮን ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያለ በአሁኑ ሰዓት በፓቪሊዮን ላይ እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱ ለተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ።
አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘይህን የቱ ጋር ታስቀምጠዋለህ?
አሁን ያሁን ይህ ከኔ ስራ ዝም ብዬ ካታጎራይስ አድርገውን ያው ራሴው በራሴ ስሜት የኔ ስራ ያተኮረ ዲፕሎማሲ ላይ ይመስለኛል። በርካታ ሀገራት እንዲሁም ግለሰቦች እና ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እነኝህ የተደረጉ ድርጊቶችን ወደ ስዕል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስዕል የመቀየር ስሜቶች ላይ አለ እና ሞሮሊስ መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ከእንግዲህ ከዋና ቋሚ ስራ ጎን ለጎን ነው። ግን ቋሚ ስራዬን በአጋጣሚ እንደ ስዕል ነው መቆጥረው። በአጋጣሚ ቴክኒክ ቴክኒካል ቢሆንም ያው ነገሮች ተመቻችተውልኝ ከዚህ ጋር አያያዛቸው የተነሳ ያገኛሉ ማለት ነው።
እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለህ? ህልምህ ምንድን ነው?
ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል። እግዚአብሔር የሰጠኝን ጥበብ ለበጎ አላማ መልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስከ ኔቲሽንስ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትም በምንሄድባቸው ቦታዎች በተለያዩ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደርግ ነው እና ይህን ነገር ሁላችንም ኃላፊነት አለ ሀገራችን ፕሮሞት የማድረግ በየተሰማረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብን በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ።
ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና እስቲ ስለሱ ጥቂት በለኝ።
አዎ እዚህ ምንድን ነው እዚህ ካታር ውስጥ በምኖርበት እንግዲህ ለ16 ዓመታት ውብ የሆነ 16 ዓመታት ነው እየኖርኩ ያለሁትን። ያም ውብ ስልሽ እንግዲህ ከሀገር ተርቆ እኛውን ውብ የምናደርጉ የምኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ። ከጊዜያዊ ስቱዲዮነቱ ነገሮች ሲመቻችው ወደ ራሴ የሆነ ጋለሪ ለመጓዝ ያው በመንደርደሪያን ያለሁት።
እስቲ አንድ ሌላ ያየሁት ነገርና ሳልጠይቅህ ማለፍ አልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው?
ንግር ሳድርግ ነበሩ። ይህ እንግዲህ ኮሌጅ እያለሁ 20 ዓመታት በፊት የነበረ ልምድ ነው እና በዜና አውታር ስመከታተል ለምሳሌ እንደምሳሌ ብንወስድ የአሜሪካንና ኢትዮጵያ አመተኛ አመትን መከበሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካውያን ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻችን ይረዳሉ። አደሴም ታይም በዛ ወቅት ኤችአይቪ በሽታ በጣም በከፍተኛ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበረ። ዜናውን ሳደምጠው በቀጥታም በተዘዋሪም በአንድ በአል ዳነት ይሰማኛል። ጠዋት ደውዬ አድናቆቴን ገልጽላቸዋል። ቀጠሮ አስይዛል። ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን ይቀበሉኝ፣ ሀሳቡ ይገረሙት፣ ይዘንቁበታል። እኔ ደግሞ ግለሰብ የሆንኩስ ኢትዮጵያዊ ግን የዚህ ለሁለቱ ሀገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠበኝ የኢትዮጵያዊ ሰዓሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከነሱ የሚገኙ መለሽ በጣም በእውነት የሚፈጥረው ቀላል አለን። በአጋጣሚ በዛ ሰዓት ብቻ ሰር አሁንም ስለዚህ በምንበት ሀገራችን ላይ አሁን በኬንያ ናይጄሪያ ባለፈው በሀገራችን ላይ በተፈጠረው ችልቅ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲው በመሄድ ከተያያዥ ሆኖን ሀሳብ ወደ ስዕል በመቀየር ማለት ነው ሀሳቡ ወደ ስዕል በመቀየር እዚህም ያው ቀጥሏል ጉዳይ።
እሺ፣ ሰዓሊ ተሰማ ከአሜሪካ ድምጽ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስትልኝ አመሰግናለሁ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።